በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች፣ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች፣ የአባቶቻችን የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች፣ ምእመናን ምእመናት፣ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? ልዑል እግዚአብሔር አምላካችን ዘመናቱን ሁሉ በሰላምና በጤና ሸጋግሮ ለዚች ሰዓትና ዕለት ስላደረሰን ስሙ የተመሰገነ ይሁን። ቀሪውንም ዘመናችን የሰላም የፍቅር አንድነት አድርጎልን ሁላችንም በጤናና በሰላም እንዲያኖረን በድጋሜ የእርሱ የአምላካችን መልካም ፍቃድ ይሁንልን። እግዚአብሔር እንደፈቀደልን መጠን ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ወደ አባቶቼ ከተማ ላከኝ ወይም ስደደኝ በሚል ርዕስ ነው። ይህንን ኃይለ ቃል የተናገረው በብሉይ ኪዳን ዘመን ከነበሩት ደጋግ ሰዎች መካከል አንዱ የሆነው ነህምያ ነው። ነህምያ በስደት አገር ይኖር የነበረ ታላቅ ሰው ነው። እስራኤላውያን ብዙ ዘመናቸውን በተለያዩ አገር በስደት አሳልፈው ነበረና ከነዚህ ውስጥ አንዱ ነህምያ በስደት አገር በነገስታቱ ቤት ማዕድን በማሳለፍ የሚጠጡትን መጠጥ እያስተናገደ የሚኖር ታማኝ አገልጋይ ነው ነህምያ። ነህምያ ምንም እንኳ በስደት አገር በሚኖርበት ሰዓት ሁልጊዜ የሚያስበው ግን የኢየሩሳሌምን ነገር ነው። ኢየሩሳሌም ሕዝቦቿ ተሰደው አገሩ ጠፍቶ በከተማዋ በሀገሪቱ ያሉት ታሪካዊ ቦታዎችና ታሪኮች በሙሉ ጠፍተው ስለነበረ ይሄ የአባቶቻችን ታሪክ ነህምያን ሁልጊዜ ያስጨንቀው ስለነበር ነገስታቱንም መጀመሪያ ለአምላኩ ለእግዚአብሔር ወደ አባቶቼ ከተማ ላከኝ በማለት የተናገረው ኃይለ ቃል ነው። ከተማ ውስጥ ብዙ ነገር አለ። ኃጢአተኛውም አለ፣ ጻድቁም አለ፣ መልካም ነገርም አለ፣ ክፉ ነገርም አለ። በአጠቃላይ በከተማ ውስጥ ብዙ ነገሮችን ማግኘት ይቻላል። ስለዚህ በከተማ ውስጥ የሚኖረውም ሕዝብ እንደዚሁም ሁሉን ማዕከል ያደረገ በሁሉም ተሳታፊ ሕዝብ ነው ያለው። ከዚህ የተነሳ የአባቶቹን አገር ኢየሩሳሌምን ከተማ በማለት ጠርቷታል ነህምያ። በኢየሩሳሌም ብዙ ነገር ስላለ ነው ከተማ ያላት። የአባቶቻችን የነቢያቱ ትምህርት ትንቢት የሚነገርበት ድንቅ ድንቅ ተአምራት የተደረገባት ሰውና እግዚአብሔር የሚገናኝባት የታቦተ ጽዮን ከተማ የነገስታቱ የመሳፍንቱ የነገስታቱ የእናቶቻችን የአባቶቻችን አገር ኢየሩሳሌም ከተማ በማለት ነህምያ በማስተዋል ተናግሯል። እንግዲህ ነህምያ በዚህ በስደት አገር በሚኖርበት ሰዓት ነገስታቱ ለነገስታቱና ለንግስታቶቹ ለመሳፍንቱና ለመኳንንቱ ታማኝ አገልጋይ በመሆኑ ተወዳጅነትን ያተረፈ ታላቅ ሰው። ማንኛውም ሰው በየትኛውም አገር መኖር ይችላል። አብሮት ሊከተል የሚገባው ታማኝነቱ፣ ሃይማኖቱና ስርዓቱ ግን በማንኛውም አገር በየትኛውም ቦታ ያስከብረዋል። ነህምያ በጣም የሚወደድ አልፎ ተርፎም የሚከበር ታላቅ ሰው ነው። ነገር ግን ታላቅነቱ የሚታወቀው የአባቶቹን የቀድሞውን አደራ ወይም ታሪክ አለመርሳቱ ይሄ ታላቅ ሰው መሆኑን ያስገነዝበናል። ነህምያ ኢየሩሳሌምን ሁልጊዜ ይጠይቅ ነበር። ኢየሩሳሌም እንዴት ነች? ቅርሶቿ ፈርሰዋል ወይ? ምን ላይ ናቸው? አባቶቻችንስ? አባቶቻችን የሰሩት ታሪክስ? ቅርሶቹ? የተለያዩ ያሉትን እዛ ውስጥ የነበረውን በወቅቱ የነበረውን የሰማውን ቃል እያስታወሰ ይጠይቅ ነበርና ከመጠየቁ የተነሳ የሰማው ነገር ቢኖር ኢየሩሳሌም ፈርሳለች፣ ቅጥሮቿ አጥሮቿን ፈራርሷል የሚል ታሪክ ወይም ዜና ስለሰማ ነህምያ አዘነ ይላል መጽሐፍ ቅዱስ። ሐዘኑ የልብ ሐዘን ነበረ ነው የሚለን። ንጉሱ በንጉስ በአርጤክስስ ዘመነ መንግስት ነበር የነበረውና ንጉሱ የሚጠጡትን መጠጥ የሚመገቡትን ምግብ ሲያቀርብላቸው ይሄን ሲያስተናግድ ፊቱን ያውት ነበር ነገስታቶቹና ነገስታቶቹ ፊቱን ሲያውት ፊቱ ጠቁሯል ከልብ ነው ያዘነው ነህሚያ ስለዚህ ነገስታቱ ምን አሉት እንዴ ነህሚያ ምን ሆነህ ነው ያዘንከው ይሄ ሀዘን የልብ ሀዘን ነው ነው ያሉት ትልቁ ነገር ይሄ ነው ሰው ማዘን ካለበት ከልብ ነው ማዘን ያለበት የልብ ሀዘን አለ አፍአዊ ሀዘን አለ ውሳጣዊ ሀዘን አለ ድርጊቶቻችን ውሳጣዊ የልብ ሀዘን ከሆነ ምላሽ ይኖረዋል ነህሚያ ከልቡ ማዘኑን ከፊቱ ነው የታወቀው መጻሕፍትም እንደሚናገሩት ሰዎች ከልብ ሲደሰቱ በፊታቸው ላይ ይታወቃል ነህሚያ ከልቡ ስለ ኢየሩሳሌም ኢየሩሳሌም ቁጥሮቿን መፍረሳቸውን ስለሰማ ከልብ ስላዘነ ነገስታቱና መሳፍንቱ ተጋባዮቹ ሁሉ አወቁ ይላል ስላወቁ ነህሚያን ጠየቁት ምን ሆነህ ነው ያዘንከው ይሄ ሀዘን የልብ ሀዘን ነው ብለው ሲጠይቁት ችግሩን ነገራቸው ያባቶቼ ከተማ ያባቶቼ መቃብር ኢየሩሳሌም ፈርሳለች ያባቶቻችን የነቢያት ሀገር ኢየሩሳሌም የመንፈሳዊ ነገስታት ያባቶቻችን ሀገር ኢየሩሳሌም ፈርሳለች በማለት መለሰላቸው ይሐዘኑን ምን ምክንያት ነግራቸው ስለዚህ ምን ማድረግ እንዳለበት ነው የነገራቸው ነገስታቶቹ ለመናቸው ያ ወደ አባቶቼ መቃብር ወደ አባቶቼ ከተማ ስደደኝ ወይም ላከኝ ነው ያለው ፍላጎቱ ይሄ ነበር ሄጄ ያባቶቼን ሀገር ኢየሩሳሌምን ቅጥሮቿን አጥሮቿን መስራት አለብኝ የሚል ውሳኔ ላይ ነበር የደረሰው ነህሚያ ታማኝ ስለነበረ ሐሳቡም ተቀባይነት አግኝቷል ነህሚያ በቤተ መንግስቱ ይወደድ ስለነበረ በሰነ ምግባር የታነጸ ዓላማ ያለው ይሄ ዓላማው ከሥራዎቹ ሁሉ ጊዜ የሚታይ ሰው ስለነበረ ነገስታቱ ደብዳቤ ጽፈው የይለፍ ደብዳቤ ወይም በማንኛውም ቦታ ማንኛውም አካላት ትብብር እንዲያደርጉት ደብዳቤ ጽፈው ነህሚያን ወደ ኢየሩሳሌም ላኩት ይላል መጽሐፍ ቅዱስ ታሪክ ላይ ስናነብ በመጽሐፈ ነህሚያ ምዕራፍ 2 ከቁጥር 6 ጀምረን መመልከት እንችላለን ይሄ ታሪክ በሰፊው ተጽፏልና ነህሚያ ከዛን ጊዜ ጀምሮ ወደ ኢየሩሳሌም ገሰገሰና ኢየሩሳሌም ደረሰ ሐሳቡ አንድና አንድ ነው ሄጄ ያባቶችን ከተማ ኢየሩሳሌምን ያባቶቼ መቃብር ያለበትን ኢየሩሳሌምን የፈረሰቿ ኢየሩሳሌምን መስራት ማነጽ አለብኝ የሚል አቋም ይዞ ስለነበረ እግዚአብሔር እንዲህ ያለ ወጥ የሆነ አቋም መንፈሳዊ ሐሳብ ያላቸውን ሰዎች አቋም ያላቸውን የራሳቸው የሆነ ሃይማኖታዊ ስርዓት ያላቸውን በእምነታቸው በአምላካቸው የሚተማመኑትን ወገኖች ይረዳልና እሱም ይህን ስለሚያውቅ ኢየሩሳሌም ምንም ችግር ሳይገጥመው ደረሰ የፈረሰቿን ኢየሩሳሌም የተበታተነውን የአባቶቹን ቦታ ታሪክ በሙሉ ይሰራና ያንጽ ዘንድ ወደ ኢየሩሳሌም በደረሰ ጊዜ በአካባቢው አንዳንድ ጥሩ ነገር እንዲሰራ የማይፈልጉ ሰዎች ነበሩ ኢየሩሳሌም በተለይ እነ ሰንባላጥና ባሪያው ጦቢያ የሚባሉ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል መጽሐፍ ቅዱስ ላይ ወደ ኢየሩሳሌምም ደረሰ ነህሚያ በደረሰ ጊዜ እጅግ ተበሳጩ መጽሐፍ ቅዱስ እንደሚለው ለእስራኤል ልጆች መልካም ነገርን የሚሻ ሰው እንደመጣ በሰሙ ጊዜ ነው የሚለው መልካም ነገርን የሚፈልግ ሰው መልካም ነገርን ለመስራት የሚሻ ሰው እንደመጣ በሰሙ ጊዜ ተበሳጩ ምንም ቢበሳጩ እሱ እግዚአብሔርን ይዞ ነው የሄደው የአባቶቹ ታሪክ እንዳይፋለስ የአባቶቹ መቃብር ጠፍቶ እንዳይቀር የተበተኑ እስራኤላውያን ወደ አገራቸው እንዲመለሱ የፈረሰው የአባቶቹ ቅጥር አጥር ብራገመኛ እንዲታነጽ ይሄ የነህሚያ ሐሳብ ነው ይሄ ነበር ያሳዘነውና ምንም እነሱ ቢበሳጩ ነህሚያ ሄደና ምን አለ አንድ ነገር ተናገረ የአባቶቻችን መቃብር ኢየሩሳሌም እንደፈረሰች ካየ ከተረዳ በኋላ በአካል ከሰማው በጆሮ ወይም በወሬ በዜና ከሰማው በተጨማሪ በአካል ሄዶ ካየ ወዲያ ምን አለ ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ ብሎ እዛ ያሉትን አንዳንድ ጓደኞቹን ሰባስቦ ኢየሩሳሌምን ቀጽ ለመስራት ተነሳ አለ። ይሄን ሲነሳ ምን አላቸው? መሳለቂያ እንዳንሆን፣ ያይዛ መሳለቂያ እንዳንሆን አባቶቻችን ታሪክ ሰርተው ገዳማቱን አንጸው ይብራነ መጻሕፍቱን ጽፈው ገዳማቱን የተለያዩ ውቅር ፍልፍል አብያሳቶችን ሁሉ አንጸው ለኛ ለቀሪው ትውልድ አስረክበዋልና አሁን ያይዛ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጽ ለንስራ ነው ያላቸው። የሰማይ አምላክ እግዚአብሔርም ያከናውንልናልና ነው ትልቁ ነገር ይሄ ነው። በቃ ይሄ ነበር ተስፋው። መሳራው ይሄ ነው። ማቴሪያሉም ሁሉ ነገሮቹ ምንድነው? የሰማይ አምላክ እግዚአብሔር ያከናውንልናልና ተነሱና የኢየሩሳሌምን ቅጥር እንስራ አለ። የኢየሩሳሌምን ቅጥር ወዲያውኑ ሰራ ይላል የታሪኩ ፍጻሜ ሲሆን سنመለከተው። እንግዲህ ነህሚያ ሁላችንም እንደምናስበው እንደማንኛውም ሰው ነው፣ ግን የሀገሩን ታሪክ በአግባቡ የተረዳ ሰው ነው። ታሪኩ እንዲጠፋበት የማይፈልግ ታላቅ ሰው ነው። ለቀጣው ትውልድ እንዲተላለፍ የሚፈልግና የሚወድ ታላቅ ሰው ነው ነህሚያ። ምን ጊዜም ቢሆን በአንድ ሀገር ላይ ችግር የሚሆነው እንደ ነህሚያ አይነት ሰው መጥፋቱ ነው ትልቁ ሞት የሚባለው። የአንድ ሀገር ውድቀት፣ የአንድ ታላቅ ታሪክ ውድመት የሚገጥመው ታሪኩን በአግባቡ የሚረከብ ሰው ወይም ለታሪኩ የሚያዝን ሰው ሲጠፋ ብቻ ነው። ነህሚያ ለኢየሩሳሌም አንድ ነህሚያ ነው ያሰበላት። የአባቶቼ መቃብር ያለበት የአባቶቼ መቃብር ከተማ ኢየሩሳሌም፣ ወደ ኢየሩሳሌም ላከኝ ነው ያለው። እንግዲህ ሁላችንም እንደምናውቀው በቤተ መንግስት ነው ያለው። መቼም በስደት ሀገርም ቢሆን የተመቻቸ ኑሮ አለው። ስለሌላ ነገር ምንም የሚቸግረው ነገር የለም። ግን በዛ ደስተኛ አልሆነ ነህሚያ። ደስተኛ እንዳይሆን ያደረገው የኢየሩሳሌምን ቅጥር መፍረስ ነው። አንዳንድ ጊዜ እኛ ሁሉ ነገር ሲመቻችልን ታሪካችን እንረሳዋለን፣ ሃይማኖታችን እንረሳዋለን፣ የሃይማኖታችንም ስርዓት ሁሉ እንሸረሽረዋለን። የመዝሙሩን ስርዓት፣ የከበሮ አመታቱን ስርዓት፣ ስለ ከበሮ ያለውን ታሪክ፣ የጾሙን ስርዓት፣ የበዓላት አከባበሩን ስርዓት፣ የሰርጉን ስርዓት፣ ሌሎችንም ተመሳሳይ ሃይማኖታዊ ታሪካዊ የሆኑትን በሙሉ እምንረሳቸው ሁሉ ሲመቻች ነው። ነህሚያ ይህንን አደረሳም። የሚኖረው ቤተ መንግስት ውስጥ ነው። ከነገስታት ጋር ነው ሁልጊዜ የሚኖረው። ከመሳፍንቱ ከንግሥቱ ጋር አብሮ ይኖራል። የሚበላለ፣ የሚጠጣለ፣ የሚለበሳለ፣ የሚቸግረው ነገር እንደሌለ ከታሪኩ መረዳት እንችላለን። ነገር ግን ሁልጊዜ ደስተኛ ያልሆነበት ትልቁ ምክንያት የአባቶቼ ሀገር፣ የአባቶቼ ከተማ ኢየሩሳሌም ፈርሳለች፣ እሷ ፈርሳ ቅጥሮቿን ፈርሰው እኔ ደስተኛ መሆን አልችልም ብሎ ነው ወደ ኢየሩሳሌም ላከኝ ነው ያለው። በቃ አሁን እኮ ወደ ቤተክርስቲያን ለመጓዝ ፈቃደኛ የሚሆን ሰው ነው የጠፋው። ቤተክርስቲያን በየተለያዩ ቦታ ኢትዮጵያ ቤተክርስቲያን፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በየትኛውም ሀገር ያለች ቤተክርስቲያናችን፣ በማንኛውም ዓለም ያለች ቤተክርስቲያናችን ነህሚያን ነው የምትፈልገው። በአሁኑ ሰዓት ምንም የሚያንሳት ነገር የለም፣ ምንም የሚቸግራት ነገር የለም። ግን እንደ ነህሚያ አይነት ሀሳብ ያለው ለአባቶቹ ታሪክ የሚቆረቆር ሁልጊዜ የሚጨነቅላት በተለያዩ ቦታ ያሉትን ገዳማት ሁልጊዜ የሚያስብላቸው ቀድሞ የነበሩ አባቶቻችን በገዳማቱ ወጥተው ወርደው ታሪክን ጽፈው በብራና ጽፈው ምንም ቴክኖሎጂ ባልተስፋፋበት በዛን ጊዜ መከራ አይተው ብራና ደምጸው ብዕር ቀርጸው ቀለም በጽብጠው ሁሉን ነገር አዘጋጅተው ያስቀመጡትን የእሳትን እንኳን አደጋ በአግባቡ በእሳት አደጋ ሊበገር የማይችለውንም የብራና መጻሕፍት በአግባቡ አስቀምጦ ያንን እንኳን እኮ ስለዛ እንኳን የሚያዝን ሰው ነው የጠፋው። በሀገራችን በተለያዩ ቦታዎች ያሉትን ገዳማት ታላቁ ሊቅ ቅዱስ ያሬድ ያስቀመጠልንን ዜማ፣ እነዚህን ትላላቅ ቅርስ ነገሮችን ለነዚህ የሚያዝንላቸው ሰው ነው የጠፋው። በአሁን ሰዓት ትልቁ ውድ የሆነው ይሄ ነው። በቃ ነህሚያ ነው እንደ ነህሚያ አይነት አቋም ያለው ሰው የአባቶቼን ከተማ ወደ አባቶቼ ከተማ ላከኝ የሚል አቋም ያለው ወጣት። እንዲህ ያለ ሀሳብ ያሉ አባቶችም እናቶች ነው ቤተ ክርስቲያን ትልቁ አሁን ችግሯ የሚሆነው። የሰው ብዛት አይደለም፣ የገንዘብ ችግርም አይደለም፣ የቴክኖሎጂ መስፋትም አይደለም፣ የማቴሪያል ችግር አይደለም። በአሁን ሰዓት እጥረት የገጠመው እንደ ነህሚያ አይነት ሀሳብ ያለው ሰው ግን ትልቅ ችግር ነው። በቃ ብዙ ጊዜ ልናስተውላቸው የማንችለው እንዲያሉ ነገሮችን ነው። እኛ ሁሉ ነገር ከበዛ በኋላ ሁሉ የተመቻቸ ይመስለናል። ገንዘብ ስላለ ሁሉ ነገሮች፣ የቴክኖሎጂ ውጤቶችም ስለሰፉ ሁሉ ነገር የተመቻቸ ይመስለናል። ያንን የሚጠቀም ሰው ግን ችግር ነው። በቃ ነህሚያ ተገኘ። የአባቶቹ መቃብር የሚያንጽ ስለ አባቶቹ ታሪክ የሚቆረቆር ስለዚህ ጉዳይ ልቡ ያዘነ ሰው ነቢያን የተገኘው። በተለያዩ ቦታ ያሉ ወንድሞች እህቶች አባቶችምና እናቶች በተለያዩ ያሉትንም የአባቶቻችን የቀድሞ ታሪክ አሁን ሰዓት የተያዘው አንድ ትልቅ ነገር የቀድሞ የአባቶቻችን ጥሩ ታሪኮችን መተው እንደ አንድ ስልጣን የተቆጠረበት ጊዜ ላይ ነው ያለነው። እኛው የቀድሞ የአባቶቻችን ያፈሩትን ታሪክ አንጸው ተክለው የሄዱትን በተለይ ቤተክርስቲያን ውስጥ ያሉት ትላልቅ ታሪኮች እነዚህን ነገሮች ቀሪው ትውልድ እንደገና ወደ ኋላ ሄዶ አጥንቶ አውቆ ተረርቶ ያን ሊጠቀምበት የሚገባ ልብ እንዲኖረን እግዚአብሔርን ልንጠይቅ ይገባል። ያን ጊዜ እንደ ነህሚያ ለነፍሳችንም ለስጋችንም የሚያስፈልገንን በሙሉ እግዚአብሔር ያመቻችልናል። ነህሚያ እኮ ተስፋውም አለኝታው እምነቱ በእግዚአብሔር ላይ ነው። እስቲ አንድ ሰው አንድን ሀገር አንጻለው ያንድን ሀገር ችግር እቀርፋለሁ ብሎ ከልብ ነው ያሰበው ነህሚያ። እኛ እኮ ብዙ ሰዎች ሆነን ብዙ ባለሀብቶችም ብዙ የተለያዩ ባለሙያዎችም ሆነን አንድን ነገር መስራት ያልቻልነው እኮ አነሳሳችን ነው የሚበላሽ፣ መሰረቱ ይበላሻል ማለት ነው። እና በተለያዩ ቦታ ያሉ ገዳማት በገዳማት ውስጥ ያሉት ሊቃውንት አባቶቻችን በገዳማት ውስጥ ያሉት መነኮሳትና መነኮሳት አባቶቻችን ስንት ታሪክ የተሸከሙ እነዚህ አባቶች እኮ የሚያስረክቡት ሰው እያጡ ነው ያሉት። በቃላቸው የያዙት በጽሁፍ ያልሰፈረ ግን በቃላቸው የያዙት ብዙ ታሪክ አለ። ያንን ከነዚህ አባቶች ኢንተርቪው አድርጎ የሚጽፍ ሰው ሁሉ እኮ ነው የሚጠፋው እኮ። እኛ እኮ ያለውን መጠበቅ ነው ያቃተን። የጠፋውን ማስተካከል ብቻ ሳይሆን ያለውን ተዘጋጅቶ ያለውን ያንን ነው እኮ ጠብቀን ተጠቃሚዎች መሆን ያቃተን። በጣም አስጊ ደረጃ የሚባለው ከዚህ አንጻር። ነህሚያ ግን የጠፋውን ለማስተካከል ነው ቅድ ይዞ የተነሳውና እንግዲህ ለአይዛብ መሳለቂያ እንዳንሆን ብዙ ሰዎች በተለይ የቤተክርስቲያናችንን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ዘላለማዊ ታሪክ ያላት ታሪኮቿ ሕያዋን የሆኑ የሚታዩ የሚዳበሱ በአካል የሚታዩ ብዙ በየገዳማቱ እስካሁን ብዙ ተመራማሪዎች እንኳን ያልደረሱበት ሊደርሱበት የሚገባ ታሪክ ነው ያላት። በተለያዩ ቦታ ያሉ ገዳማት ውስጥ የምናገኛቸው ግን በአሁን ሰዓት ሰው አጥተው የሰው ያለህ የሚሉ በተለያየ ምክንያት የሰው ያለህ የሚሉ አባቶች በየገዳማቱ በየአድባራቱ ተሸሽገው ነው ያሉት። ሰው አጥቶ እነሱን የሚያነጋግራቸው አጥቶ ለትውልዱ የሚሆነውን ምክር የሚለግሱ ሕያው ምክር ወይም ሕያው ቃል መናገር የሚችሉ አባቶች ነው። ለነዚህ እንደነዚያቱ ቦታዎች ገዳማቱን አድባራቱን ዜማውን የዜማውን ስርዓት የጽናጽሉን የከበሮውን ስርዓት የማህሌቱን የሰዓታቱን ስርዓት እነዚህ በሙሉ በአሁን ሰዓት ያለነኛ አዲስ ትውልድ የምንባለውኛ ወደዚህ ውስጥ ገብተን የነዚህ የአባቶቻችንን ታሪክ መጀመሪያ ማወቅ ይጠበቅብናል። በቀጣዩ ደግሞ ይሄ ታሪክ ለቀጣዩ ትውልድ እንዴት አድርጎ መቀጠል እንዳለበት ደግሞ ማሰብ ይገባል። ይሄ ባለመሆኑ ልናዝን ግን ይገባናል። በቃ ትልቁ ነገር ይሄ ነው። ነህሚያ እኮ ያዘነው ለዚህ ነው። የአባቶቼ መቃብር ኢየሩሳሌም ፈረሰች። በጣም ነው የቆረቆረው። የሚገርመው እኮ አንድ ቤተክርስቲያን ሲፈርስ በተለያዩ ቦታዎች የምንሰማቸው አሉ፣ በተለያዩ ጊዜ የምናያቸውም አሉ። ቤተክርስቲያናቸው ተዘግተው ጧፍ ዕጣን አጥተው ካህናት የሚቀድሱ አባቶችም አጥተው ሁሉ ነገር ጠፍቶ ሲቀመጥ ሰው ምንም አይሰማው። በቃ ይሄ ክፉ አዳፕቴሽን ነው። በእውነት ነው የምላችሁ፣ ሁሉ ተዘግቶ ቅዳሴው መቀደስ ይችል አለመቀደሱ፣ ካህናት ሳይጠፉ እኮ ነው፣ አገልጋይ ሳይጠፋ የሚያስቀድስ ሳይጠፋ ጧፍ ዕጣንም እንኳ ሳይጠፋ ነው የጠፋው። ሁሉ ነገር እያለ ግን አለመኖሩ የማያሳዝነው ከሆነ ትውልዱ ወደፊት እንደ ሀገርም እንደ ቤተ ክርስቲያንም ስጋት ነው ሊኖርብን የሚገባው። በእውነት እንዲህ ግዴለሽ ሆኖ ትውልድ ማፍራት አይገባትም። አንድ ሀገር የማይሰማው ትውልድ፣ ስለ ታሪኩ የማይቆረቆር ትውልድ፣ አንድ ታሪክ ተበላሸ ብሎ የማያዝን ትውልድ፣ የማይቆረቆር ትውልድ ካለ ይሄ በጣም አስጊ ስለሚሆን ሁላችንም በተለያዩ ሀገር ያለን በማንኛውም ቦታ ያለን ወገኖቻችን ስለ አባቶቻችን ታሪክ ለማወቅ ባለማወቃችን ማዘን አለብን። ካወቅን በኋላ ደግሞ ያን ባለመጠበቃችን ልናዝን ይገባል። በሶስተኛ ደረጃ ለመጠበቅና ለማወቅ መጣጣር ይገባናል ለማለት ነው። ነህሚያ እንግዲህ ወደ አባቶቹ መቃብር ወደ አባቶቹ ከተማ ወደ ኢየሩሳሌም ሄዶ የአባቶቹን መቃብር ያለበትን ቦታ ኢየሩሳሌምን አንጿል። ያሰበውን ተግባራዊ አድርጓል። የሚፈልገውን በሙሉ ተግባር ያደርጓል። እኛ ብዙ ነገር እንፈልጋለን ተግባራዊ ማናደርገው እንደ እግዚአብሔር እግዚአብሔር ያከናውናል ብለን ስለማንነሳ ስለሆነ አምላካችን እግዚአብሔር ሁላችንም ተስፋችን አለኝታችን በእግዚአብሔር ላይ ጥነን ያባቶቻችን ያተረፉልን ታሪክ በአግባቡ ጠብቀን አባቶቻችን ለኛ አስተላልፈዋልና እኛ ደግሞ ለቀሪው ትውልድ ባለማስተላለፋችን ለቀሪው ትውልድ ባለማስረከባችን ስለምንወቀስ ከዚህ ወቀሳ እንድንድን አምላካችን እግዚአብሔር ይርዳን። ሁላችን በተለያየ ቦታ ያለን አምላካችን እግዚአብሔር ጠብቆና አቆይቶ ለሁላችንም ሰላምና ጤነቱን ሰጥቶ አገራችን ኢትዮጵያን በተለያየ ቦታ ያሉ ወገኖቻችንን በሰላምና በጤና ጠብቆ ምን ፈልገው መንፈሳዊ አገልግሎት እንድናገለግል ይርሱ አምላካችን መልካም ፍቃድ ይሁንልን። የቅዱሳን አምላክ የድንግል ማርያም ልጃ ከሁላችንም ጋራ ይሁን። አምላካችን እግዚአብሔር በቸርነቱ ይጠብቀን። አሜን።